እስከቅርብ ጊዜ ድረስ የስነ ጽንስ ሊቆች በጽንስ ውስጥ አጥንቶችና ጡንቻዎች አንድ ላይ እንደሚያድጉ ይገምቱ ነበር። በዚህም ምክንያት ለብዙ ዘመናት ሰዎች ይሄ ቁርአን አንቀጽ ከሳይንስ ጋር ይጋጫል ብለው ያምኑ ነበር። ሆኖም ግን ዘመን ባፈራው ቴክኖሎጂ በመታገዝ የተደረጉ ጥናቶች ቁርአን የሰጠው መረጃ ቃል በቃል ትክክል እንደሆነ ያስረዳል። እኛ ሙስሊሞች ጎድ ወይም እግዚአብሔር ከሚለው ይልቅ አላህ Subhanahu Wa Ta'ala አላህ በሚለው ስሙ መጥራት እንመርጣለን። ሌላው ቀርቶ ይህንን የመስከረም 11 ጥቃት ራሱ ቡሽ ነው ያደረሰው የሚሉ ሰዎች አሉ። ምን መጥፎ መግባራ ብልሽ መግባር ሰናይ የጀነት ይሁን የጀሃነም ዶክተር ይሁን ኢንጂነር በአጠቃላይ ያለ ሁኔታ ከአላህ በስተቀር የሚያውቅ የለም ማለት ነው ያስይዛል። ይህን አውደ ዓለም ወይም ዩኒቨርስ ከየትኛው ማቅጣጫ ለሚመረምር ሰው ማለትም ህዋ ውስጥ ከሚገኙት እጅግ ግዙፍ ከሆኑት የከዋክብት ክምችቶች አንስቶ ደቂቅ እስከሆነች ፍጥረት እንዲሁም ከራሱ ሰውነት ጀምሮ በአይን እስከማይታዩት ረቂቅ ሴሎች ጭምር ቢመረምር አንዳችም መዛባት በሌለበት እንከን የለሽ በሆነ ዲዛይን የተሰሩ መሆናቸውን ይገነዘባል። እጅግ ረቂቅና ድንቅ በሆነ አፈጣጠር
اقرا وخيا ورتل القران اصبح بصوتك اسمع لك وانا اقرا كلام الله داوي نفوسنا لنحس في اعماقنا اعماقنا الايمان
ይህ የምንኖርበት ዓለም እጅግ አስደናቂ ተፈጥሯዊ ስርዓት ባላቸው ፍጥረታት የተንቆጠቆጠ ነው። ከአዋፍ አንስቶ እስከ እጽዋት፣ ከአሳዎች አንስቶ እስከ ነፍሳት ድረስ እጅግ ብዙ አስደናቂ ፍጥረቶች ሞልተውታል። ምንም እንኳን የማሰብና የማገናዘብ ችሎታ እንዲሁም አንዳንዴ እስከናካቴው ማእምሮ ባይኖራቸውም የሚፈጽሟቸው የተዋጣለትና ስኬታማ የሆኑ ተግባሮቻቸው እጅግ ያስደንቃሉ፣ ብዙዎችንም ያስገርማሉ። የሰው ልጅ ከዚህ ሁሉ ዕውቀቱና ጥበቡ ጋር እንኳን እነሱ የሚያደርጉትን አስመስሎ ሊፈጽም ይቅርና ከእነርሱ ጋር እንዴት አድርጎ መኖር እንዳለበት እንኳን በቅጡ አያውቅም።
وما خلق الله في السماوات والأرض في السماوات والأرض لآيات لقوم يتقون
الله بسماياتنا بمدر وسط فترات شو فتران أرسل لمي فرسووج تلالك تعمراتنا شو سورة اليونس عنك تسدس كالنزي وفترات مكاكلين يمدبوت نفساتوج راسني مكلاكل የመራባትና እጅግ ውስብስብ የሆነ ያደን ችሎታ እነዚህን ሁሉ ስርዓቶች የፈጠረና ያዋቀረ ሁሉን አዋቂ ሁሉን ቻይ የሆነ ፈጣሪ እንዳለ ይመስከራል። ማንንም በንጹህና በኩራት ባልተወጠረ አእምሮ የሚያስተነትን ሰው ይህንን እውነታ በፍጹም ሊያጣው ወይም ሊዘነጋው አይችልም። የነዚህ ነፍሳቶች ቁጥር መብዛትም እንዲሁ አስገራሚ ነው። በምድር ላይ ለሚኖረው እያንዳንዱ አንድ ሰው በአንጻሩ 200 ሚሊዮን ነፍሳቶች ያሉ ሲሆን ይህም ማለት በአንድ ስኩዌር ኪሎ ሜትር ውስጥ ብቻ 10 ሚሊዮን ነፍሳቶች አሉ ማለት ነው። እስካሁን ድረስ ደግሞ ነፍሳቶች 30 ሚሊዮን አይነት ዝርያ እንዳላቸው ሲታወቅ ከዚህ ውስጥ አብዛኛዎቹ ስም እንኳን ገና አልተሰጣቸውም። ቦምብ ጣይ ጥንዚዛ። ቦምብ ጣይ ጥንዚዛ የሚባለው ነፍሳት እጅግ ብዙ ጥናት ከተደረገባቸው ነፍሳቶች ውስጥ አንዱ ሲሆን ይህንን ነፍሳት ለየት የሚያደርገው ደግሞ 2 ሳንቲሜትር በማትሞላ አካል ውስጥ የተሰጠው እጅግ ውስብስብ የኬሚካል ማጥቂያ መሳሪያ ነው። ነፍሳቱን የሚያጠቃ ሌላ ተባይ ወይም ጠላት በመጣ ጊዜ ወዲያውኑ እጅግ የፈላና የሚያቃጥል ኬሚካላዊ ውህድ በሰውነቱ ውስጥ ይፈጠራል። ከዚያም ነፍሳቱ ይህንን በሰውነቱ ውስጥ የፈበረከውን ኬሚካል ከወደ ኋላው ባለ መውጫ ውስጥ ወደ ጠላት ያፈናጥቅበታል። ይህንን በማድረግ ጠላቶቹን የሚያባረረው ይህ ቦምብ ጣይ ጥንዚዛ ግን ምን አይነት አስደናቂ ተግባር እንደፈጸመ እንኳን የሚያውቅበት መንገድ የለውም። ይህ ኬሚካላዊ መሳሪያ በነፍሳቱ ሰውነት ውስጥ የሚካሄድ እጅግ ውስብስብ ተከታታይ ውህደቶች ውጤት ነው። ሂደቱ እንደሚከተለው ነው። በሰውነት ውስጥ ያሉት ኬሚካል አመንጪ እጢዎች 2 ኬሚካሎችን በብዛት ያመርታሉ። እነዚህ 2 ኬሚካሎች ሃይድሮጂን ፔሮክሳይድ እና ሃይድሮክሊን ተብለው ይጠራሉ። ይህ ውህድ ወዲያውኑ የማከማቻ ከረጢት ተብሎ ወደሚጠራው ተደራራቢ ክፍል እንዲሄድ ይደረጋል። ይህ የማከማቻ ከረጢት ደግሞ የፍንዳታ ክፍል ተብሎ ከሚጠራው የአካል ክፍሉ ጋር የተያያዘ ነው። ስለዚህ ጥንዚዛው የሆነ አደጋ እንደመጣበት ሲሰማው በማከማቻ ከረጢቱ ዙሪያ ያሉትን ጡንቻዎች በመሸምቀቅ ከረጢቱ እንዲቆማተር ያደርጋል። ልክ ይህ ሲሆን በማከማቻ ከረጢቱና በፍንዳታ ክፍሉ መካከል ያለው ማለፊያ ይከፈትና የኬሚካል ውህዱ ወደ ፍንዳታው ክፍል ተገፍቶ ይገባል። ኬሚካሉ ከገባ በኋላ ማለፊያው ወዲያውኑ ይዘጋል። ይህ የኬሚካል ውህድ የፍንዳታው ክፍል ውስጥ ካሉ ሌሎች ኢንዛይሞችና የማብለያ ኬሚካሎች ጋር ሲገናኝ ደረጃ በደረጃ ተከታታይ የሆኑ ውህዶች ይፈጠራሉ። እነዚህ ተከታታይ ውህዶች እጅግ ከፍተኛ ሙቀት እንዲፈጠር ያደርጉና ውህዱ የመንተክተኪያ ወይም የመፍያ ነጥብ ላይ ሊደርስ ያደርጉታል። በዚህ ጊዜ ከጥንዚዛው አካል ወደ ውጪ በሚያስወጣው ቀዳዳ ዙሪያ ያሉት ጡንቻዎች የመርዝ መርጫውን አደጋው ወደ መጣበት አቅጣጫ እንዲዞር ያደርጉታል። ይህንን የፈላ ውህድ በከፍተኛ ግፊት ወደ ጠላቱ ላይ በመርጨት ጥንዚዛው ጠላቱን ወዲያውኑ ያባረርበታል። የሚገርመው ግን ይህ ጠላቱን ያባረረበት የፈላ ኬሚካል የሚመረትበት ክፍል ውስጡ የተሰራው ሙቀትን መቋቋም ከሚችል ንጥረ ነገር በመሆኑ እሱም በፍጹም ሊጎዳው አለመቻሉ ነው። ይህ ሳይንቲስቶችን እንኳን ጉድ ያሰኘ ስርዓት ልክ እንደ ሌሎቹ በሚሊዮን የሚቆጠሩ ተፈጥሯዊ ስርዓቶች ሁሉ በአንድ ጊዜና አንድም ሂደቱ ሳይጓደል በተሟላ መልኩ መፈጠር እንደነበረበት ልብ ይበሉ። እንግዲህ ይህ ሂደት አንዲት ጉድለት እንኳን ቢኖረው ኖሮ ሙሉ ለሙሉ ስርዓቱ ከጥቅም ውጪ በሆነ ጥንዚዛውም ከምድራችን ላይ በጠፋ ነበር። እያንዳንዷ ራስን የመከላከል ጥበብም በአንድ ኃያል በሆነ አካል ቁጥጥር ውስጥ መሆኗም እርግጥ ነው። ይህ ጥንዚዛ ልክ እንደ ሌሎቹ በቢሊዮን የሚቆጠሩ ፍጥረታት ሁሉ ሁሉን አዋቂና ሁሉን ቻይ የሆነው የአላህን ኃያልነትና ብጤ የለሽ አፈጣጠር ጥበብ ይመሰክራል።
وفي خلقكم وما يبث من دابة آيات لقوم يوقنون
مدر لا إنانتن مفترون انسساتن مرچتون صنوء منت لالات شو سووش تعمراتنا شو الجاسية انكس آرات بمدرات شنوست جناس ما تشون انكوان بلاوكنا شو በሚሊዮን የሚቆጠሩ ነፍሳቶች ሰውነት ውስጥ በልዩ ሁኔታ የተፈጠሩ እጅግ ድንቅ የሆኑ አካላዊ ስርዓቶችን እናገኛለን። የነዚህ የትንሽም ሆኑ የትልቅ አካላዊ ስርዓቶች አይነት መብዛትና ዝርዝር ሁኔታቸው የፈጣሪያችንን ወሰን የለሽ ኃይል እንድንረዳ ያስገድደናል። ድንቅ አፈጣጠር ካላቸው ነፍሳቶች ውስጥ ይህ ኤሊ መሳይ ጥንዚዛ ተብሎ የሚጠራው ተባይ አንዱ ነው። ምንም እንኳን መጠኑ ከሴት ትኋን ያነሰ ቢሆንም ከቀሪው የአካል ክፍሉ ጋር ሲታይ ትላልቅ እግሮች አሉት። እንግዲህ የተባዩ የመከላከል ችሎታ ያለው በእግሮቹና ከላይ በለበሰው ቅርፊት ላይ መሆኑ ነው። አንድ አጥቂ ኃይል በሚያጋጥመው ጊዜ አንቴናዎቹን ወደ እግሮቹና ወደ ቅርፊቱ ውስጥ ስቦ በማስገባት መሬት ላይ ልክ እንደ መሽገር ይጣበቃል። የቅርፊቱ የውስጠኛው ክፍል መጀመሪያውኑ አፈጣጠሩ አንቴናውንና እግሮቹን ማስገባት እንዲችል ተደርጎ በመሆኑ ለርሱ እይታ ያስቸግረውም። ቅርጹም ለዚሁ የተመቻቸ በመሆኑ አንዴ መሬት ላይ ከተለጠፈ ተባዩን መገልበጥ አይቻለም። ጉንዷኗም ተባዩን ወደ ላይ ለመገልበጥ የምትታገለው ከቅርፊቱ ስር ያለውን ለስላሳ ስጋ በማግኘት ተባዩን ለማዳከም ነው። ነገር ግን ጉንዷኗ ምንም ያህል ጥረት ብታደርግ የመከላከያ ዘዴው ጠንካራ በመሆኑ ሊሳካላት አይችልም። ለደቂቃ ያህል ከባድ ትግል ካደረገች በኋላ ምንም እንኳን ከተባዩ በትልቅነት ብትበልጥም ተስፋ ቆርጣ ትግሉን ትተዋለች። ይህ የተባዩ ድንቅ አፈጣጠር በአጉሊ መነጽር ሲታይ እግሮቹ ላይ 60 ሺህ ጸጉሮች ያሉበት ሲሆን ኤሌክትሪካል በሆነ አጉሊ መነጽር ሲታይ ደግሞ እነዚህ ጸጉሮቹ እያንዳንዳቸው ለሁለት የተከፈለ ስንጥቅ ያላቸው ሲሆን ጫፋቸውም ላይ ስፖንጅ መሰል የውስጥ እግር ወይም ሶል አላቸው። ተባዩ ተለጥፎበት የነበረው መሬት በቅርበት ሲመረመር ብዙ ሺህ የሚሆኑ ጥቃቅን የዘይት ነጠብጣቦችን ይዞ ተገኝቷል። እነዚህ የዘይት ነጠብጣቦች በጸጉሮቹ ስር ውስጥ ከሚገኙት እጢዎች የሚመረቱ ሲሆን በጸጉሮቹ ቀዳዳ ውስጥ በመውጣት ስፖንጅ መሰሉን አካል ያረጥቡታል። ይህ ተባይ በጠላቶቹ ሊገለበጥ ያልቻለውም ከመሬቱ ጋር ልክ እንደ መሽገር እንዲጣበቅ ስለሚያስችሉት ነው። የዚህ ተባይ አፈጣጠር ከቅርፊቱ ቅርጽ ጀምሮ እስከ ጸጉሮቹ ሁኔታ እንዲሁም ከዘይት እጢዎቹ ጀምሮ እስከ ማመንጫ ቀዳዳዎቹ ድረስ እጅግ የላቀ ጥበብ የተንጸባረቀበት ነው። እንዲሁም እንከን የለሽነቱና አስደናቂ የተሳካ ስርዓቱ በሙሉ ሕይወት ድንገተኛ ክስተት ነው በማለት በሚያስተምሩ የዝግመተ ለውጥ ወይም ኢቮሉሽን ቲዎሪ ሊገለጽ ወይም ሊብራራ አይችልም። ምንም አይነት አጋጣሚ ይህንን የመሰለ ቅንጅትን ሊፈጥር አይቻለው። ይህንን አስተምህሮም ማንም ብልህ የሆነ ሰው ሊያምንበትና ሊቀበለው አይችልም። ይህን የመሰሉና ፍጹምነትን የተላበሱ ስርዓቶች መኖር የፈጣሪያችንን ታላቅ ጥበብ የሚመሰክር ነው። ሁሉም ፍጡራኖች የእሱን ረቂቅ አፈጣጠር የሚያሳዩ ማስረጃዎች ናቸው።
هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم
ارسو الله فتاريو كأمن تاسغنيو كرصنا ساماريو نو لرسو ملكام سمو تشالوت بسمايات الناب مدريا لو هلو لرسو يا مقسا ارسوم عشنا فيو ጥበበኛው ነው። አልሐሽር አንቀጽ 24
انه يدعونا للهدى يحدونا فاتبع فرقانا لا ترتضي الدونا لا اله الا الله
فايرفلاي ወይም የምታበራት ተብሎ የሚጠራው አስገራሚ አፈጣጠር ካላቸው ነፍሳቶች አንዱ ሲሆን በሰውነቱ ውስጥ የፍሎረሰንት ብርሃን ማፍለቅ የሚችል ህዋስ አለው። ይህ መብራት ደግሞ የነፍሳቱን ዘር ጠብቆ በማቆየቱ ረገድ ታላቅ ሚና አለው። ምክንያቱም ወንዱና ሴቷ ነፍሳቶች እርስ በርሳቸው የሚተዋወቁት በዚህ ብርሃናቸው በመሆኑ ነው። የፍሎረሰንት ብርሃን የሚያመነጨው የነፍሳቱ ህዋስ ልክ እንደ መኪና የፊት ማብራቶች በሶስት ድርብርብ ሽፋኖች የተሰራ ነው። ብርሃኑን በቀጥታ የሚያመርቱት ሴሎች ደግሞ በስረኛው ሽፋን ስር ነው የሚገኙት። ስራቸውም ተቀጣጣይ የሆነ ንጥረ ነገርን ማምረት ነው። ይህ ተቀጣጣይ ንጥረ ነገር ደግሞ ሌሎች ተቆጣጣሪ ኬሚካሎች ባሉበት ከኦክሲጅን ጋር ሲገናኝ ልክ ፍሎረሰንት መብራት ፋብሪካ ውስጥ በሚፈበረክበት መልኩ ተመርቶ ቀጥሎ ወዳለው ባለጎባጣ ቅርጽ ወደ ሆነው ሽፋን ይተላለፋል። ከዚያም በተመሳሳይ ሁኔታ ወደ ላይኛው ብርሃን አስተላላፊ ወደ ሆነው ሽፋን በመሄድ ብርሃን ሆኖ ይንጸባረቃል። የዚህ ብርሃን ፍጹም የሆነ ጥራትና 98% ሙሉ በሙሉ ጥቅም ላይ በሚውልበት መልኩ መመረቱ ሳይንቲስቶችን እጅግ አስገርሟል። ምክንያቱም ሰዎች የሚጠቀሙባቸው የፍሎረሰንት አምፖሎች ከሚደርሳቸው ኃይል ውስጥ ወደ ብርሃን የሚቀይሩት 5 በመቶን ብቻ ሲሆን ቀሪው 95 በመቶ ወደ ሙቀትነት ተቀይሮ የሚጠፋ በመሆኑ ነው። አምፖሎችን መንካት የማንችለውም በዚህ ሙቀታቸው ምክንያት ነው። ነገር ግን ምንም እንኳን ነፍሳቱ ከአምፖሉ 20 እጥፍ ብርሃን የሚያፈልቅ ቢሆንም ብርሃኑ ራሱ በተፈጥሮ ቀዝቃዛ ስለሆነ ሙቀት አይኖረውም። ስለዚህም ነፍሳቱን አይጎዳውም። የሰው ልጅ ይህንን መሰል ሙቀት የለሽ ብርሃን ለማምረት የሚችለው በላብራቶሪ ውስጥ ብዙ የኬሚካል ሙከራዎችን ካደረገ በኋላ ብቻ ነው። ስለዚህ እንዲህ አይነቱ ውስብስብ የብርሃን አመራረት በነፍሳቱ ውስጥ የተገጠመለት በፈጣሪ ኃይል ሳይሆን በራሱ ነው ብሎ መከራከር እጅግ የማይመስል ነገር ነው። ተፈጥሯዊ የሆኑ አጋጣሚዎች ይህንን አይነቱን አካላዊ ስርዓት እንደፈጠሩት የሚያስተምሩ የዝግመተ ለውጥ ቲዮሪ አስቂኝና የማይመስል መሆኑን መረዳት አይከብድም። አዎ የዚህ ነፍሳት ፍጹማዊ አፈጣጠር የታላቅ ጥበብና ወሰን የለሽ ችሎታ ባለቤት ውጤት መሆኑን በግልጽ የሚያመለክት ነው። አላህ ሱብሃነሁ ወተዓላ ሁሉንም ፍጡራን የፈጠራቸው ለሁሉም የየራሳቸውን ልዩ ባህሪ በማላበስ ነው። በዚህ ድርጊትም ኃያል ጌታ መሆኑን ያሳውቀናል። በቁርአን ውስጥ ሰዎች ይህንነታ እንዲያስታውሱና እንዲያስተነትኑ በሚከተለው መልኩ ጥሪ ተደርጎላቸዋል።
ومن آياته خلق السماوات والأرض وما بث فيهما من دابة وهو على جمعهم إذا يشاء قدير
سماياتنا مدرن مفترو بهولتهم مسترجعات شوهيوت ياللاتشو فطران كذا أمراتوناتشو أرسو بميشا وقت ليس بس سباتشو چلوتا علو عشورا أنكس حازتين
أشرقت نفسي بنور من فؤادي حينما رددت يا رب العباد وانتشت روحي وصارت دمع يجري يا إلهي خذ بقلبي للرشاد
أصغر رامي زديو تشمب متك أم قبات شون يميادنو تنسسات بتشايد اللو ከተክሎችም መካከል የተወሰኑት ይህንን ይፈጽማሉ። ከነዚህ ተክሎች ውስጥ አንዱ ቬነስ ፍላይ ትራፕ ተብሎ የሚጠራው ተክል ሲሆን ለውላ የሚያርፉትን ነፍሳት የማጥመድ ልዩ ባህሪ አለው። ምንም እንኳን ለተክሉ ለራሱ ባይታወቀውም ቀያይ ቅጠሎቹን በመጠቀም ነፍሳቶቹን ወደ እርሱ እንዲሳቡ ያደርጋል። ነፍሳት ከተክሉ ቅጠሎች ዙሪያ ባሉ እጢዎች የሚመረተውን እጅግ ማራኪ መዓዛ ካሸተተ በኋላ ያለ ብዙ ማመንታት አበባው ላይ ያርፋል። ምግቡን ለማግኘት ወደ ውስጥ ሲጠጋም በተክሉ ላይ ያሉትን ጉዳት የለሽ መሳይ ጸጉሮች ይነካካቸዋል። ተክሉ ደግሞ ልክ ይሄ ንክኪ ሲሰማው ቅጠሎቹን በድንገት በመዝጋት ነፍሳቱን ያጠምደዋል። ነፍሳቱ በደረሰበት ድንጋጤ በመንፈራገጥ የበለጠ ጸጉሮቹን በነካካ ቁጥርም የባሰ እየተጣበቀበት ይመጣል። ወዲያውኑ ተክሉ ስጋን ማሟሟት የሚችል ፈሳሽ በማመንጨት ባጭር ጊዜ ውስጥ ነፍሳቱን ወደ ዝልግልግ መሳይ ነገርነት ለውጦ በመፍጨት ይበላዋል። ይህ ተክል ቅጠሎቹን የሚዘጋበት ፍጥነት የሰው ልጅ እጁን መዝጋት ከሚችልበት ፍጥነት እጅግ የበለጠ ነው። ምክንያቱም አብዛኛውን ጊዜ ሰዎች እጃቸው ላይ ያለችን ዝንብ አፍኖ ማስቀረት ሲያቀታቸው ተክሉ ግን ይህንን በቀላሉ ስለሚፈጽመው ነው። እስቲ አሁን ይህ ተክል ጡንቻዎችም ሆነ አጥንቶች ሳይኖሩት እንዴት እንዲህ አይነት ፈጣን እንቅስቃሴ ማድረግ እንደቻለ በዝርዝር እንይ። ተክሉ በውስጡ እጅግ በጣም የተወሳሰበ የኤሌክትሪካል ስርዓት አለው። በመጀመሪያ ነፍሳቱ ሲያርፉበት የሚፈጠረው ስሜት ጸጉሮቹ ስር ወዳሉ ስሜት ተቀባዮች ይተላለፋል። ይህም ኤሌክትሪካዊ መልእክት ወደ አንቀሳቃሽ ህዋሶች በመድረስ ቅጠሎቹ ድንገተኛ እንቅስቃሴ እንዲያደርጉ ያስገድዳቸዋል። ከዚህ በኋላ የሚቀጥለው እንግዲህ ዝንቡን ለመያዝ የሚደረገው እንቅስቃሴ ነው። ልክ አንቀሳቃሽ ህዋሶች ይህ መልእክት እንደደረሳቸው በውስጣቸው ያለው የውሃ መጠን እንዲጨምር ያደርጋሉ። ወጥመድ ውስጥ ያሉት ህዋሶች ደግሞ ከውስጣቸው ያለውን ውሃ በመልቀቅ ይኮማተራሉ። ይህ እንግዲህ በአየር የተሞላ ፊኛ ሲለቀቅና አየሩ ሲወጣ የሚፈጠረው ሁኔታ ይመስላል። በሌላ በኩል ከወጥመዱ ውጪ ያሉት ህዋሶች ብዙ ውሃ በመምጠጥ ይነፋፋሉ። ይህ ሁሉ ድርጊት የሚፈጸመው በጣም ፈጣን በሆነ ጊዜ ውስጥ በመሆኑ ቅጠሎቹ በአስገራሚ ፍጥነት ይዘጋሉ። ይህ በእንዲህ እንዳለ ምግብ የሚፈጩ ውጪዎች ደግሞ ስራቸውን ይጀምራሉ። ዝንቡን በቀስታ የሚያሟሟ ፈሳሽም ያመነጫሉ። ይህ የሚያመነጩት ኬሚካል ፕሮቲንን ለመፍጨት የሚያስችል ጥንካሬ ቢኖረውም የተክሉን ቅጠሎች ግን አይጎዳቸውም። በዚህ መልኩ ተክሉ ምግቡን እያጠመደ በፕሮቲን የበለጸገውን ሾርባ መሳይ ዝልግልግ ምግብ ይመገባል። ምግቡ ተፈጭቶ ካለቀ በኋላ ተክሉ ልክ ቅጠሎቹን ለመዝጋት የተጠቀመውን ዘዴ ግልባጭ በማድረግ ወይም በመድገም ይከፈታል። ወጥመዱም እንደገና ለማጥመድ የቀድሞውን ዝግጅቱን ያደርጋል። ለምሳሌ ወጥመዱ የዝናብ ጠብታ ሲያርፍበት አይዘጋም። እዚህ ላይ ልብ ልንለው የሚገባው ነገር ይህ አዳኝ ተክል የሚያስብበት አእምሮም ሆነ ተመሳሳይ ነገር እንደሌለው ነው። ማመዛዘንም አይችልም። ሌላው ቀርቶ ለማደን የሚረዱትን ልዩ አፈጣጠሮች እንዳሉት እንኳን አያውቅም። እነዚህ ሁሉ አስገራሚ አፈጣጠሮች የሚያሳዩት ተክሉ በእያንዳንዷ ዕለት ሕይወቱ ውስጥ የተሳካ ሥርዓትና በእውቀት የተቀናበረ ንብት እንደሚንጸባረቅበት ነው። እንዲህ አይነቱ ሥርዓት ደግሞ ከአጋጣሚ ወይም ከተፈጥሯዊ ክስተቶች ሊመነጭ በፍጹም አይችልም። ለዚህ ተክል ይህንን መሰል ባህሪና ችሎታ ያጎናጸፈውም የተፈጥሮ ሁሉ ገዥ ሆነው ታላቁ ፈጣሪያችን አላህ ሱብሓነሁ ወተዓላ መሆኑ ግልጽ ነው። ይህ ጌታ አፈጣጠሩም ፍጹም ብጤ የለሽ ነው።
وكأيّ من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم.
ከተንቀሳቃሽ ምግቧን ለመሸከም የማትችለው ብዙ ናት። አላህ ይመግባታል፣ እናንተንም ይመግባል። እርሱ ሰሚው አዋቂው ነውና። አልአንከቡት አንቀጽ 60
بالعلم بل بالأدب تنال أعلى الرتب تعيش حياة العلماء وقرأ صنوف الكتب ودم على تواضع لا تفتخر بالنسب كفاك أن تخرج من دنيا الورى.
ሰንዲው ተብሎ የሚጠራው የደቡብ አፍሪካ ነፍሳት አጥማጅ ተክል በምድረ በዳና በከፊል በረሃማ አካባቢዎች የሚበቅል የተክል አይነት ነው። ይህ ተክል ከአፈር ውስጥ ሊያገኛቸው የማይችለውን ምግቦች ለየት ባለ ሁኔታ ያድን ዘንድ ለየት ያለ የአደን ችሎታ ተሰጥቶታል። የዚህ ተክል ቅጠሎች በረጃጅም ቀያይ ጸጉሮች የተሸፈኑ ሲሆኑ ጫፎቻቸውም ነፍሳትን መሳብ የሚችል መዓዛ ባለው ሙጫ መሳይ ፈሳሽ የተነከሩ ናቸው። እነዚህ ተክሎችም የሚያመነጩት ሽታ ወደሚመጣበት አቅጣጫ የተጠጋ ነፍሳትም በእነዚህ ጸጉሮች መሃል ተጣብቆ በዓለም ላይ ካሉት ጠንካራ ሙጫዎች ውስጥ ከአንዱ ጋር የመታገል ዕጣ ይገጥመዋል። ነፍሳቱ ለማምለጥ የበለጠ በተንፈራገጠ ቁጥርም እነዚህ ጸጉሮች ወደ ታች ጥፍ በማለት አያያዛቸውን ያጠብቁበታል። በዚህ መልክ ይህ ተክል ግዳዩን ከጣለ በኋላ ነፍሳቱን ቀስ በቀስ በመፍጨት አስፈላጊ የሰውነት ገንቢ ንጥረ ነገሮችን ይወስዳል። ከነፍሳቱ ሙሉ በሙሉ የሚያስፈልገውን ካገኘ በኋላ ደግሞ ድጋሚ ይቀናው ዘንድ ለሁለተኛ ጊዜ ወጥመዱን ያዘጋጃል። እዚህ ላይ አስገራሚው ነገር ግን ነፍሳቱን ጥብቅ አድርጎ የሚይዘው ሙጫ ተክሉን ራሱን አለማጣበቁና አለማስቸገሩ ነው። ይህ ተክል ካለበት እንኳ መንቀሳቀስ ሳይችል ይህንን መሰል ድንቅ ያደን ችሎታ መሰጠቱ ፍጡራንን በልዩ ሁኔታ የሚፈጥር ጌታ ለመኖሩ ማስረጃ ነው። ምክንያቱም ይህን መሰል የታላቅ ጥበብ ውጤት በአጋጣሚ ነው የመጣው ብሎ ለመናገር አያስኬድምና። ይህንን ድንቅ ስርዓትም ራሱ ተክሉ ፈጠረ ብሎ ሊያስብ የሚችል ጤነኛ አገናዛቢ አእምሮ ያለው የለም። ስለዚህ ተክሉ ባህሪውን የሰጠው ጌታ መኖርና ጥበበኝነቱም እጅግ ግልጽ የሆነ መሆኑን ማመኑ አይቀሪ ነው። ሁሉም ተክሎች አላህ ሱብሃነሁ ወተዓላ በተለየ ሁኔታ በፈጠረላቸው ያመጋገብ ዘዴ ነው የሚመገቡት።
ወማ ሚን ዳበቲን ፊል አርድ ኢላ ዐላ አላህ ሪዝቁሃ ኢላ ዐላ አላህ ሪዝቁሃ ወየዕለሙ ሙስተቀራሃ ወሙስተውደዐሃ ኩሉ ፊ ኪታቢ ሙቢን።
ምድር ላይ አንድም ህይወት ያላት ፍጡር የለችም ሲሳይዋ ከአላህ ዘንድ ቢሆን እንጂ፣ ማረፊያዋንም መጠጊያዋንም ያውቃል። ሁሉም ግልጽ መዝገብ ውስጥ ሰፍሯል ይላል ሱረቱ ልሑድ አንቀጽ 6። ያተኩረው ይመልከቱ። ከዛፍ ልጥ፣ ከዱር ፍራፍሬ ዛፍና ከጥቂት ደረቅ ቅጠሎች ላይ የሚታዩት ነገር አለን? ቀረብ ብለው ከተመለከቱ ግን አስገራሚ ነገርን ያያሉ። እኚህ እንስሳት በፍጥነት አካባቢያቸውን የመምሰል ችሎታ ያላቸው ናቸው። በምድር ላይ ነዋሪ የሆኑት እንስሳት ህይወታቸውን ጠብቆ ያቆዩ ዘንድ እጅግ አስገራሚ ችሎታዎችን ተችረዋል።
اشراقت نفسي بنور من فؤادي حينما رددت يا رب.
ከነዚህ ችሎታዎች አንዱ ደግሞ አካባቢን የመምሰል ችሎታ ሲሆን ራሳቸውን ከጥላት ለማዳንና ምግባቸውን ለማዳን ይጠቀሙበታል። በፍጥነት ቀለማቸውንም ሆነ ቅርጻቸውን በመለወጥ አካባቢያቸውን መስለው ይገኛሉ። አንዳንዶቹ የባህር እንስሳ የባህሩን አሸዋ እንደጋሻ በመጠቀም ከጥላቶቻቸው ሲከላከሉ፣ ሌሎች ደግሞ ቀለማቸውን ከአካባቢያቸው ጋር ያመሳስሉታል። እነዚህ ራስን የመለዋወጫ ስርዓቶችም ሆን ተብሎ የተፈጠሩ መሆናቸው የማይታበል ሐቅ ነው። ማሰብ እንኳን የማይችሉ እንስሳት የራሳቸውን ቀለምና ቅርጽ በራሳቸው አሳቢነት ለመቀያየር በፍጹም አይችሉም። ያለምንም ጥርጥር እነዚህን እንስሳት ከነ ባህሪዎቻቸው የፈጠረው የሰማያቱና የምድር ጌታ እንጂ ሌላ ሊሆን አይችልም።
خير ايام الفتى يوم النفع والصناع خير ابقى ما صنع ما ينال الخير بالشر ولا يحصد الزارع الا ما زرع
خير ايام الفتى يوم النفع والصناع خير ابقى
ቅዱስ ቁርአናችን በሱረቱ ሹራ ምዕራፍ 29 ላይ እንዲህ ይላል
ወሚን አያቲሂ ኸልቁ ሰማዋቲ ወል አርድ ወማ በث فيهما من دابة وهو على جمعهم اذا يشاء قدير
ሰማያትና ምድርን መፍጠሩ በሁለቱም ውስጥ የረጫቸው ህይወት ያላቸው ፍጥሯን ከተአምራቱ ናቸው። እርሱ በሚሻ ወቅት ሊሰበስባቸው ችሎታ አለው። አሹራ አንቀጽ 29። ከመሰል እንስሳቶች ውስጥ አንዱ ራሱን ከጥላት ወፎች ለመከላከል ከሚያርፍበት ዛፍ ጋር መመሳሰል የሚችለው አባጨጓሬ ነው። ጥቅጥቅ ባለ ጫካ ውስጥ የምትኖረውና በተለምዶ የማርያም ፈረስ ተብላ የምትጠራው ይቺ ነፍሳትም የአትክልት አበባ ወይም ቅጠል ጋር በመመሳሰል ራሷን የመደበቅ ችሎታ አላት። ነፍሳቶች ጥላቶቻቸው ሊያድኗቸው ማልፈታቸውን እንኳን ባለማወቅ እዚያው ጥላቶቻቸው ላይ አርፈው የአበባ ማር መፈለጋቸው በራሱ አስገራሚ ነገር ነው። በሰሜን አፍሪካ የሚገኙት እንስሳቶች ደግሞ ቀለማቸውን የመለዋወጥ ችሎታቸውን በመጠቀም የአካባቢያቸውን ቀለምና ንድፍ የመምሰል ተሰጥኦ አላቸው። አንዳንድ እባቦችም ምግባቸውን ለማደን ከአሸዋ ስር ይደበቃሉ። እንዲሁም በባህር ውስጥ ነዋሪ የሆኑ እንስሳት የባህር ውስጥ ሳር ቅጠላቅጠልና ድንጋይ ጋር መመሳሰል ይችላሉ። ከእነዚህ እንስሳቶች አንዱ አማዞን ሊፊሽ ተብሎ የሚጠራው አሳ ሲሆን ከባህሩ ወለል ላይ ሆኖ እየዋኘ ልክ እንደ ተክል ከተክሎቹ መሃል ገብቶ ቀጥ ብሎ በመቆም ምግቡን ይጠባበቃል።
ፈማ ቀልፈ ዳዱ መተሰ ኹዝ ሚና
ወደ ነፍሳቶች ዓለም ስንመጣ ደግሞ ብዙ አካባቢያቸውን መምሰል የሚችሉ ዝርያዎችን እናገኛለን። ለምሳሌ የዚህች ንብ ቀለም ከመታፈባቸው የአበባ አይነቶች ጋር ተመሳሳይ ነው። የእንስሳት አካባቢያቸውን የመምሰል ችሎታ ህይወት ተፈጥሯዊ ክስተትና ያልታቀዱ አጋጣሚዎች ውጤት እንደሆነ የሚያስተምረው የዝግመተ ለውጥ ወይም ኢቮሉሽን ጽንሰ ሐሳብ ሐሰትነት ከሚረጋገጥባቸው ማስረጃዎች አንዱ ነው።
لا ترتضي الدونا لا إله إلا الله
እነዚህን መሰል ድንቅ አፈጣጠሮችና ስርዓቶች ያጋጣሚ ውጤቶች ናቸው ብሎ ማሰብም ከመከንያታዊነትና ከትክክለኛ አስተሳሰብ እጅግ የራቀ መሆኑ አንዳችም ጥርጥር የለውም። ለምሳሌ ያህል የዚህ ቢራቢሮ ክንፍ ቅጠል መሳይ ገጽታና የሚያርፍበት ቅጠል አንድ አይነት መልክ መኖር በአጋጣሚ የተፈጠረ ነው ለማለት አያስችልንም። ምክንያቱም እነዚህ የማሰብ እንኳን ችሎታ የሌላቸው እንስሳት ያካባቢያቸውን ከለርና ገጽታ አጥንተው ወደ ራሳቸው ኮፒ እንዳላደረጉት ግልጽ ነገር ነውና። አዎ በርግጥም የነዚህ ስርዓቶችና አፈጣጠሮች ፍጹምነት እጅግ ታላቅ ንድፍ አውጪ ጌታ እንዳለ ያሳያል። ይህም ጌታ አላህ Subhanahu Wa Ta'ala እያንዳንዱን እንስሳ ከአካባቢው ጋር በሚመች ሁኔታ ፈጥሮታል። እነዚህ ነፍሳት አካል ላይ ያለው ገጽታ ከሚያርፉበት ዛፍ ቅጠል ጋር የደምስሮቹ እንኳን ሳይቀሩ መመሳሰሉ ነፍሳቱም ሆነ ያረፉበት ቅጠል በአንድ ፈጣሪ ለመፈጠራቸው ማረጋገጫ ነው።
والله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم
رسول الله فطاريو كإمن تاسغنيو قرصنا سامماريو نو لرسو ملكام سمو تشالوت بسماياتنا بمدر يالو كله لرسو يا موغسال رسوم አሸናፊው ጥበበኛው ነው። አልሐሽ አንቀጽ 24 ኩረጃና መመሳሰል። ጌታችን አላህ Subhanahu Wa Ta'ala በመድር ላይ ያሉትን ፍጥራኖች ሁሉ ለሚኖርበት አካባቢ ምቹ በሆነ ሁኔታና በልዩ ባህሪ ፈጥሯቸዋል።
وفي خلقكم وما يبث من دابة آيات لقوم
مدر لاي انانتن مفطروم انسساتن مرچتوم صنو امنت لالاچو سوت تامرات ناتچو الجاسيا انقط 4 انذي مسل اجيغاس گرامي باهاريوچ بتفطرو وست منوراچو راسون كفطرات كله يبلاي اندهونه يميقطرون يسو لجن انكون اجيغونو ياسگرموتال لمثالي انداند انسساتوچ طلاتوچاچو سيمطوباچو يموتو بممسل راساچون يادنالو ይህን የሚያደርጉትም የሞተ ከመመገቡ ጥምብ አንሳዎች ወይም ጥምብ በሎች በስተቀር ሌሎች አፍዛኛዎቹ አዳኝ እንስሳት የሞተን እንስሳ መመገብ የማይፈልጉ በመሆናቸው የሞቱ መስለው በመታየት እንደሚድኑ ስለሚያውቁ ነው። ይህች ነፍሳትም አሽዋው ውስጥ የተደበቀው ንባብ ስላየችው የማስመሰል ችሎታዋን በመጠቀም ራስዋን ታድናለች። አንዳን እንደዚህ ጭንቁራሪት ያሉ እንስሳዎችም ደግሞ አደጋ ሲመጣባቸው በመነፋፋት ትልቅ መስለው ይታያሉ። ይህ የዝንብ ዝርያም ከሸረሪት ጋር ፊት ለፊት ከተፋጠጠ ይህንኛው ሸረሪት የሚፈራውን የሌላ ሸረሪት ዝርያ አረማመድ በማስመሰል እየተራመደ ሸረሪቱን ያስፈራራል። ሸረሪቱም ይህንኑ አስገራሚ ሁኔታ ሲያስተውልና የዝንቡ አረማመድ ባለመርዛማ ሸረሪቶችን አረማመድ የሚመስል በመሆኑ ሸረሪቱ ፈርቶ ዝንቡን ለመብላት ሞከሩን ትቶ እግሬ አውጪኝ ይላል። ይህንን መሰል የመኮረች ችሎታ የኢቮሉሽን ቲዮሪ አራማጆች እንደሚናገሩት በአጋጣሚ ነው የመጣው ለማለት አይቻልም። ምክንያቱም ይህን መሰሉ ራስን የመከላከል ዘዴ ሸረሪቶች በደንብ ሊካኑት የሚገባ ጥበብ በመሆኑ ነው። ለምሳሌ ዝንብ መርዛማና መርዛማ ያልሆኑ ሸረሪት ዝርያዎችን ያረማመድ ልዩነት ጠንቅቆ ማወቅ አለበት። ይህ ደግሞ ያለ ብዙ ጥናትና ልምምድ ሊገኝ የማይችል እውቀት መሆኑ ግልጽ ነው። አንድ ሚዲት ኢዝምብም እንደዚህ ያለ ረጅም ጥናትና ምርምር የሚያስፈልገውን እውቀት በዘፈቀደ ታዳብሯልሽ ብሎ ማሰብ ዘበት ነው። የጥበቡ ባለቤት الله سبحانه وتعالى بهون انجي
اشراقت نفسي بنور من فؤادي حينما رددت يا رب العباد وانتشت روحي وصار الدمع يجري يا إلهي خذ بقلبي للرشاد
مما ساسل راسن كما تبك على ما بالفة ተክሎችን ለማራባት አላማ የሚውልበትም ግዚ ያለ የኦርቻድ ዛፍ ዝርያ ከታች በኩል ያሉት ቅጠሎቹ ከለርም ሆነ ቅርጽ ክንፏን የዘረጋች ሴት የጣዝማ ንብን ይመስላል። ሌላው ቅርቶ አኳላው ላይ ያለውን የጸጉር አምሳያ እንኳን ሳይቀር ተክሉ አሟልቷል። ከዚህ በተጨማሪም ቅጠሉ ወንድ የጣዝማ ንብን የሚስብ ሽታ የማመንጨት ችሎታ አለው። ወንዱ የጣዝማ ንብ ልክ የተክሉን መልክ እንዳየው ላዩ ላይ ያርፍበታል። ይህን በሚያደርግበትም ጊዜ በጭንቅላቱ የተክሉን የወንዴ ዘር መነካካቱ ስለማይቀር ወደ ሌላ ተክል በሚበርበት ወቅት ይህንን የወንዴ ዘር በጭንቅላቱና በአንቴናዎቹ ተሸክሞ ይሄዳል። ሌላ የሚስበው ተመሳሳይ ተክልም ሲያገኝ እንደገና ያርፍበትና ከዚያኛው ተክል ይዞት የመጣውን የወንዴ ዘር ከተክሉ ጋር በሚያደርገው ንክኪ ሳያስበው ያራግፈዋል። በዚህ መልኩ ተክሉ እንዲራባ አስተዋጽኦ ያደርጋል ማለት ነው። ይህ ደግሞ በመልክ መመሳሰል ከሚራቡ ተመሳሳይ ተክሎች አንዱ ነው። በተክሉ ያባ ቅጠል ላይ ልክ የእንሰሳን የሚመስሉ ጸግሮችና የስብ ክምችት የሚመስሉ የደም ስሮች አሉት። ነፍሳቶችን መሳል የሚችለው ከውስጡ በሚያፈልቀው ማዓዛ ነው። ለምሳሌ ልክ ዝንብ አካባቢ ሲመጣ ተክሉ ቅጠሎቹን ይከፍትና የበሰበሰ ስጋ ሽታን ማፍለቅ ይጀምራል። ዝንቡም ወደዚህ ማዓዛ በመሳብ ተክሉ ላይ ያርፋል። ዝንቡ የወንዴው ዘር ወዳለበት ቦታም ጠጋ ሲል ተክሉ የወንዴ ዘሩን በዝንቡ ላይ ለማጣበቅ አያያዙን ጠበቅ ያደርግበታል። ዝንቡ ሌላ ዛፍ ላይ ሄዶ ሲያርፍም ይህን የወንዴ ዘር በማራገፍ ተክሉ እንዲራባ ያስችለዋል። ይህን መሰል ድንቅ አፈጣጠርም የዚህ ተክል ብቸኛ የመራቢያ መንገድ ነው።
خير ايام الفدايا
በትላልቅ ጫካዎች ውስጥ ቀይ ቀለም በእንሰሳ አካል ላይ መኖር የመርዛማነቱ ምልክት ነው። ይህንንም እድል በመጠቀም አንዳንድ መርዛማ ያልሆኑ እንስሳቶችም በሰውነታቸው ላይ ያለውን ቀይ ቀለም በማሳየት ከጠላት ጥቃት ይጠበቃሉ። ለምሳሌ በሳላማንዳስ ውስጥ የሚገኙና ወዳቸው ስር ቀይ ቀለም ያለባቸውን ቁራሪቶች ጠላት ሲመጣባቸው ይህንን ቀይ አካል ክፍላቸውን በማሳየት ጠላታቸውን ያስፈራራሉ። በአንዳንድ እንስሳቶች ላይ የሚገኙ እውነተኛ ያላይደሉ ህዋሶች ደግሞ በብዙ መልኩ ጥቅም አላቸው። በምሳሌነት የአንዳንድ ቢራቢሮና የእሳት ራት ዝርያዎችን ማየት ይቻላል። የዚህ እሳት ራት ጅራቱ አንቴና ያለው ጭንቅላት ይመስላል። ይህም ጠላቶቹ ጅራቱ ጭንቅላቱ መስሏቸው እንዲታለሉና ጅራቱን ለማጥቃት እንዲንቀሳቀሱ ያደርጋቸዋል። ሁኔታው ሲታይ ይህ ቢራቢሮ የጅራቱን ልዩ አፈጣጠር የሚያውቅና ሆም ብሎ ለጥላቱ ጀርባውን በመስጠት ለማሳሳት የሚሞክር ይመስላል። በዚህ መልኩ ኢላማን የማሳሳት ችሎታውን ተጠቅሞ ለማምለጥ ግዚ ያገኛል። እነዚህ ደግሞ በአንዳንድ እንስሳቶች ላይ የሚገኙ የውሸት አይን ሊባሉ የሚችሉ ስዕሎች ናቸው። ቢራቢሮዎች ልክ እንደ ሌሎች ጥቃቅን እንስሳቶች ሁሉ በርካታ ጥላቶች አላቸው። በዚህም ምክንያት አንዳንድ ቢራቢሮዎች ክንፋቸውን ሲከፍቱ አይን የሚመስሉ ትላልቅ ምስሎች አሏቸው። ምንም እንኳን ቢራቢሮ ለጠላቱ እጅግ አጓጊ ምግብ ቢሆንም ክንፉን ሲከፍት ግን ለተመልካች ያስፈራል። ምስሉና የልኬቱ መስተካከልም እጅግ ፍጹማዊ ከመሆኑ የተነሳ ጠላቶቹ ይህንን እንስሳ ቢራቢሮ ሊሆን እንደማይችል ያሳምናቸዋል። ከዚህ ሐሰተኛ አይን በተጨማሪ አንዳንድ የቢራቢሮ ዝርያዎች በክንፎቻቸው ላይ የፊት ምስል አለባቸው። የዚህ ፊት አንጸባራቂ አይኖች፣ ገጽታዎች፣ ኮሳራ ሽፋሽፍቶች፣ አፍና አፍንጫው በሙሉ እውነት ከመምሰሉ የተነሳ አብዛኛዎቹን ጠላቶቹን ተስፋ ያስቆረጣቸዋል። ይህ ቢራቢሮ ግን አላህ የሰጠውን ይህንን ባህሪውን እንኳን መኖሩን አያውቅም።
ፍቅራ ወኸያ ወረቲል ቁርአና اصبع
اصبح بصوتك اسمع لك وانا اقرا كلام الله داوي نفوسنا.
ما من دابة إلا هو آخذ بناصيتها إن ربي على صراط مستقيم.
أني بالله تمكتش الله የኔም የናንተም ጌታ በሆነው አንዲትም ተንቀሳቃሽ ፍጡር የለችም በርሱ ቁጥጥር ስር ብትሆን እንጂ ጌታዬ በቀጥተኛው ጎዳና ላይ ነው። ሱረቱል ሁድ አንቀጽ 56 በእነዚህ ሁሉ ፍጡራኖች ውስጥ እጅግ ድንቅ አፈጣጠሮችን አይተናል። በፊራቢሮ ክንፍ ላይ ያሉት አስገራሚ ምስሎች እንዲሁ በአጋጣሚ የመጡ ነገሮች ናቸው ብሎ መናገር በፍጹም እውነት ሊሆን አይችልም። ምንም አይነት አጋጣሚ ይህንን መስፈል የተስተካከለ የከለርና የቅርጽ ስምምነት ሊፈጥር አይችልም። የኦርቻድ ዛፉ ሴት የጣዝማ ንብን መምሰል እንዲሁም ወንድ ጣዝማ ንብን የሚስበውን ማዓዛ አውቆ ለማምረት መቻል በአጋጣሚ የሆነ የድንገት የፍጥረት ክስተት ውጤት ነው ብሎ ማብራራት የማይቻል ሲሆን እንደውም የእንከን የለሽ አፈጣጠርና የፈጣሪያችን ተጨባጭ ማስረጃ ነው።
فاتبع فرقانا لا ترتضي الدونا لا إله إلا الله
ነገር በአጋጣሚ የመጣ ነው በማለት የሚያስተምረው የዝግመተ ለውጥ ቲዮሪም እጅግ ስህተት መሆኑን በእነዚህ ሁሉ ማስረጃዎች ተረጋግጧል። አንድ ትንሽ እንስሳም የራሱን ቀለምና ንድፍ በመቀያየር ከሳሌዎች እንኳን የሚበልጥ ፍጹም የሆነ መስለን ይሰላል ብሎ ማመን ከጥያቄ ውጪ ነው። ስለዚህ የማንኛውም ድንቅ አፈጣጠር መኖር የድንቅ ፈጣሪን መኖር የሚያረጋግጥ ነው። እነዚህ ፍጥረቶችም በመድር ላይ እንዳሉ ሌሎች ፍጥረታት ሁሉ የአላህ ሱብሓነሁ ወተዓላ ውጤት ናቸው። አዎ የእንከን የለሽ አፈጣጠራቸውና ታላላቅ ችሎታዎቻቸው ምንጭ የዓለማቱ ጌታ የሆነው አላህ ሱብሓነሁ ወተዓላ ነው።
ወሊላሂ ማ ፊስ ሰማዋቲ ወማ ፊል አርድ ወካና አላሁ ቢኩል ሸይኢን ሙሂጣ።
በሰማያትና በመድርም ውስጥ ያለ ሁሉ የአላህ ነው። አላህም ሁሉንም ነገር ያካበበ ነው። ሱረቱ ኒሳ አንቀጽ 126
اشراقت نفسي بنور من فؤادي حينما رددت يا رب العباد وانتشت روحي وصار الدمع يجري يا إلهي خذ بقلبي للرشاد.
ጉንዳኖች በመቶ ሺዎች ወይም በሚሊዮን ይሆኑ በአንድ ላይ ተሰባስበው ይኖራሉ። እያንዳንዷ ጉንዳንም የራሷን የሥራ ድርሻ በሚገባ ትወጣለች። በሥራ ክፍፍሉም ምንም አይነት ችግርና አለመግባባት አይስተዋልባቸውም። ጉንዳኖች አስፈላጊ ሆኖ ከተገኘ አባል ለሆኑበት መንደር ደህንነት ሲሉ ሕይወታቸውንም እስከ መስዋዕት ያቀርባሉ። በእነዚህ የጉንዳን ማህበረሰቦች ውስጥ አንድም ቤት የሌለው ወይም የተራ በጉንዳን አይገኝም። ምክንያቱም በመካከላቸው ከፍተኛ የሆነ መረዳዳትና ስምምነት ስላለ ነው። እንደምታዩት አንዲት የውሃ ጠብታ ብትሆን እንኳን ይቋደሳሉ። ምግባቸውንም በጎጆአቸው ውስጥ ካከማቹ በኋላ እየተካፈሉ ይመገባሉ። ከማህበር አባልነት የሚገለል አንድም የለም። እያንዳንዳቸውም ከግላቸው ይልቅ ለማህበሩ ቅድሚያ ይሰጣል። ማህበራዊ ኑሯቸውና አደረጃጀታቸው ከሰው ልጆች በእጅጉ የላቀ ነው። ጉንዳኖች የአላህ ሱብሓነሁ ወተዓላ ድንቅ አፈጣጠር ጥበብ ማስረጃዎች ናቸው።
سألتم عن الله فهو الرحمن الرحيم إن سألتم عن كتابي فهو قرآن كريم فهو قرآن كريم
إن سألتم عن نبي فهو إنسان.
سكياهو كبكتة قندان زرياوش عنبي هنون شماني قندان نملكت يهب أستراليا وستيه ميقين زنابا مادن سيهون بعلم لاي كاللوت اجيجة تدراجي قندان من دروش كمينو رباتشو تيت بوتاو جاندونو شماني قندانو 6 مليمتر كوما سينوراتشو የራሳቸው መኖሪያ ጎጆ ይገነባሉ። ይህ የጎጆ ግንባታ በጉንዳኖቹ መካከል በሚደረግ እጅግ አስደናቂ በሆነ ትብብር የሚከናወን ነው። ለጎጆቸው ግንባታ በአንኝነት የሚጠቀሙት ቅጠልን ነው። የመጀመሪያ ስራቸው ቅጠሎቹን በአንድ ላይ ማገናኘት ሲሆን ይህንን ለማድረግ ለሌሎች መተላለፊያ ይሆን ዘንድ የተወሰኑ ጉንዳኖች እርስ በርስ በመያያዝ ድልድይ ይሰራሉ። በዚህ የጉንዳን ድልድይ ላይ ሌሎች በመተላለፍ የአንዱን ቅጠል ጫፍ ከሌላው ቅጠል ጋር በማቀራረብ ሁለቱን ቅጠሎች ለማገናኘት እጅግ አስደናቂ የሆነ ቴክኒካቸውን ይጠቀማሉ።
If you ask me who my God is, on whose name I call, if you ask me who my God is, he's the God of us all, Allah the Merciful. If you ask me who my prophet is, I will say, haven't you heard? His name is Muhammad, a mercy to the
የምትመለከቷ ሰራተኛ ጉንዳን እርገቷን ብትጨርስ እህት ልትሆናት የምትችለውን የጉንዳን እጭ ተሸክማለች። ሁለቱን ቅጠሎች ማገናኘት የሚያስፈልግበት ቦታም ታመጣታለች። እጯም ወዲያውኑ ክር መስሪያ ሙጫ ታመርታለች። እንደምታዩት ሰራተኞቹ ጉንዳኖች ይህንን በ እጫ የተመረተውን ሙጫ እንደ ክር የተጠቀሙ ሁለቱን ቅጠሎች ያስተሳስሯቸዋል። ይህንን ሙጫ ከጉንዳኑ አጭ በስተቀር ሌሎች ጉንዳኖች ሊያመርቱት አይችሉም። እጫም ለራሷ እድገት ወሳኝ የሆነውን ንጥረ ነገር ለሌሎቹ ጉንዳኖች መኖሪያ ስትል መስዋዕትነት ትከፍላለች። ይህ እጫ የከፈለችው መስዋዕትነት ግን እንደው ዝም ተብሎ በቸልታ የሚታለፍ ሳይሆን ሰራተኞቹ ጉንዳኖች በጎጆዋ ውስጥ የተንከባከቧት ስከህይወቷ ፍጻሜ እንድትቆይ በማድረግ ይከሷታል። ይህ ቅጠሎችን የማስተሳሰሩ ሥራ እጅግ ትልቅ ትብብር የሚጠይቅ ነው። ለዚህ ነው የተወሰኑት ከቅጠሉ ስር የተወሰኑት ደግሞ ከቅጠሉ በላይ በኩል በመሆን በሁለት አቅጣጫ የሚያጣድፉት። በውስጥም በውጭም በኩል መሰፋቱ ለቅጠሉ ጥንካሬ አስተዋጽኦ አለው። ከዚህ ሁሉ የተቀናጀ ሥራ በኋላ ድንቅ የሆነ የምህንድስና ጥበብ የተንጸባረቀበት ሆኖ ይጠናቀቃል። ጉንዳኖችም ተቆጣጣሪም ሆነ አስተዳዳሪ ያስፈልጋቸው ክሩ ከየት ተጀምሮ መጠናቀቅ እንዳለበት አመልካች አይፈልጉም። ለዚህ ነው እንግዲህ ሳይንቲስቶችም ቢሆኑ ልክ በአንድ አእምሮ እንደሚያስቡ ሁሉ በአንድነት ስራቸው ማከናወናቸው እጅግ አስደናቂ ሆኖ ያገኙት። እነዚህ ጉንዳኖች ማንንም መሪም ሳያስፈልጋቸው ለአንድ ዓላማ በአንድነት ሆኖ በመንቀሳቀስ ይህንን የመሰለ የተዋጣለት ስራ መከወን ችለዋል። የሚመሩበት የራሳቸው ደንብና ፈቃደኝነቱ እንዳላቸውና ከሁሉም በላይ ደግሞ በእያንዳንዱ አህያው ፍጥረት ላይ ስልጣን ያለው አምላክ መኖሩን የሚያመለክተው ስራቸው አስደናቂም አስገራሚም ነው።
الله الذي خلق سبع سماوات ومن الأرض مثلهن يتنزل الأمر بينهن لتعلموا أن الله على كل شيء قدير وأن الله قد أحاط بكل شيء علما.
الله يا سبات سمعت فترنو كمدر مسلاتشون فتروال بمتاكلاتشو تئزازون يا ردان. الله فنقره هلو لاي شاي مهونون اللهم بنقره هلو بأوكات عكاب بمهونون تاوكو زند يهننا ساوكاتشو الطلاق أنكت أسرهولت.
أشراقت نفسي بنور من فؤادي حينما رددت يا رب العباد وانتشت روحي وصار الدمع يجري.
اقرأ أخيا ورتل القرآن اصبح بصوتك اسمع الأكوان. اقرأ كلام الله داوي نفوسك. نفوسنا لنحس في أعماقنا.
በኢራቅ በርካታ ሰዎች ተዘርፈዋል። አስገድዶ መድፈር ተፈጽሞባቸዋል። የዚህ ሁሉ ዋናው ምክንያት ምንድነው? የነዳጅ ዘይት። አሸባሪነት ለየትኛውም እምነት ሞኖፖሊ አይደለም። በርካታ ሰዎች የህንድ መንግስት ጆርጅ ቡሽን ለምን ወደ ህንድ እንደጋበዘው ይጠይቃሉ። የአሸባሪነት ጥበብ እንዲያስተምረን ነው? የካቶሊክ ክርስቲያን፣ የሂንዱ፣ የአይሁድ፣ የሙስሊም፣ የቡዲስት፣ የሲክ የተለያዩ እምነት እንከተላለን የሚሉ አሸባሪዎች አሉ። አሸባሪነት የትኛውም እምነት ሞኖፖሊ አይደለም። ሙስሊሙና የብዙሃን መገናኛ ሰላም ወይስ ጦርነት?